የሙዚቃን ሳይንሳዊ ስነ ልቦናዊና ማህበራዊ ጥቅም በሚመለከት ከሄኖክ ተመስገንና ከዶክተር ዮናስ እንዳለገዳ ጋር ያደረከውን ውይይት በመገረም ተከታተል ሲሉ የተንደረደሩት ካሳሁን ይበልጣል የተባሉ አድማጫችን ናቸው። ከዚሁ ከዋሽንግተን ዲሲ ከዚህ ቀደም አትክልቶች ሙዚቃ ይሰማሉ የሚል ነገር ስለ ሙዚቃ ሰምቼ ነበር። በተለይ በዚህ ዝግጅት ያዳመጥኩት ግን አስደንቆኛል። ሙዚቃ ለጥናት ወይም ለአእምሮ ንቃት የሚረዳ እንደሆነ እኔም ምልክቱን አይቻለሁ። ከትምህርት ቤት የተሰጠኝን የጥናት ስራ ለረጅም ጊዜ ሳነብና ጽፍ ከቆየው በኋላ ሲሰለቸኝ ሙዚቃ ሰምቼ ወደ ስራው ስመለስ የተሻለ የመነቃቃት ስሜት ይሰማኛል። እንግዶች ይሃሉት ትክክል ነው ማለቴ ነው። ካሳሁን ይቀጥላሉ። ከተቻለ ብትጠይቅልኝ ሲሉም ጥያቄያቸውን ያስከትላሉ። ካሳሁን አንደኛ ደረጃ ያለን አንድ ጥልቅ የሙዚቃ ችሎታ ያላቸው የሙዚቃ መምህር ነበሩ። እኒህ ሰው በጣሊያን ሀገር ሙዚቃ ተምረው የተመለሱ ነበሩ። በፒያኖ ትዝታን ሲጫወቱ ልብ ይሰርቃሉ። እኔ እስከዛሬ እንደዚህ አድርጎ በፒያኖ ልብ የሚሰውር ሙዚቃ የሚጫወት ሰው አላጋጠመኝም። ታዲያ ስለኚህ ባለልዩ ሙዚቃ ችሎታ መምህራችን የሚደንቀኝም ነገር አለ። ይኸውም ሰው ባለበት ሙዚቃ መጫወት አይወዱም ነበር። እኛም የምንሰማቸው ተደብቀን ከሙዚቃው ክፍል ውጭ ሆነን ነበር። ልዩ ክብረ በዓል ላይ እንኳን ችሎታቸውን የሚያውቁ ባለስልጣናት ሳይቀር መድረክ ላይ ወጥተው ፒያኖ እንዲጫወቱ ሲለምኗቸው በፍጹም አይፈቅዱም። ታዲያ ከሚወዱት ሙዚቃ ለምን እንደሚሸሹ ብዙ ጊዜ ጠይቀናቸው ምክንያቱን በግልጽ ሊነግሩን ፈቃደኛ አልነበሩም። ሆኖም በውስጣቸው የተቀበረ አንዳች የስሜት ጉዳት ወይም ማስታወስ የማይፈልጉት ነገር ይኖር ይሆን የሚል ስሜት ይሰማኝ ነበር። እናም ለእንግዶች ጥያቄ ሙዚቃ በተቃራኒው የስሜት ስብራት ያመጣ ይሆን የሚል ነው። የመምህራችን ከተጠበቡበት ሙዚቃ የሚሸሽ ሚስጥራቸውስ ምን ይሆን? የሚያሳዝነው ታዲያ በሆዳቸው የተቀበረውን የሙዚቃና የስሜት ጉዳት ሳይነግሩን ከዚህ ዓለም በሞት ተለዩ። ባሰብኳቸው ቁጥር ዛሬም ድረስ ይገርመኛል። እንዲያው ነገሩ ምን ሊሆን ይችል ይሆን ሲሉ ካሳሁን አስተያየትና ጥያቄያቸውን ይቋጫሉ። በገዛራችን መሰረት አግኝተናችኋል። ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን እንግዶቼ በድጋሚ እንኳን ደህና መጣችሁ።
እንኳን ደህና ቆየ።
እንኳን ደህና ቆየ። አይደለ
የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው የሚል ጥያቄ ቢነሳ ብዬ ነበር። የቀደመውን ፕሮግራማችን የተከታተሉ አድማጮች ግን ምን እንዳገናኛችሁ ሳይረዱ እንዳልቀሩ ገምታለሁ። አድማጫችን አቶ ካሳሁን ይበልጣል የሰማችሁትን ጥያቄ ታሪክ አያይዘው በግላቸው የሚያውቁትን ዋቢ አድርገው ነው የሚያነሱት። ሙዚቃ የሚወዱትን ያህል እሳቸው የሚያነሷቸው የሙዚቃ ሰውና መምህራቸው ከሙዚቃው ጋር ተያይዞ የተጎዱትን ነገር የሚያስታውሳቸውም ይመስላል። የሙዚቃ ማዋንታዊ ፋይዳ ነውና በሰፊው የተነጋገር ነው። ጉዳትም ሊታወስበት ይችላል ወይ? መልሶ ወደዚያ ዘመንና ጊዜ ይወስዳል ወይ የሚል ጥያቄ ያስነሳል። የኚህን ሰው ችግር በእርግጠኝነት እርሳቸው ካልሆኑ ወይም በቦታው የነበረ ሰው ካልሆነ መናገር ባይችሉም ምን ሊባል ይችላል? የአንጎል ነገር ነውና ፕሮፌሰር ዮናስ እርሶን ላስቀድም።
እሺ አሉላ። በመጀመሪያ ደረጃ አቶ ካሳሁን አድማጩ ሀሳባቸውን በጥሩ ሁኔታ አቀነባብረው ነው ያቀረቡት። ለጥያቄው መንደርደሪያ የሰጡት መረጃ በጣም ጥሩ ነው። በአጠቃላይ አንድ ነገር ስናስታውስ ስቴት ዲፔንደንት ሪኮል ማለትም በዛ የነበርንበት ለምሳሌ ያክል እኔ ጥላሁን ገሰሰ ውታ አስከፋ ለምሳሌ በ1970 ዓ.ም አዳምጬው ከሆነ በማዳምጥበት ጊዜ የነበረውን ወንዙን ሸንተረሩን የሚመስል ነገር ሊያመጣ ይችላል። ከ10 ዓመት ከ20 ዓመት በኋላ ተመልሼ ስሰማ ያንን ወደዛ ቦታ ሊወስደኝ ይችላል። ወይንም ደግሞ ያንን ሙዚቃ ስሰማ የነበረውን ወንዝና ሸንተረር የሚመስል ነገር ሌላ ቦታ ሌላ አገር ሄጄ በማይ ጊዜ ወደዛም ያንን ሙዚቃ ሊያመጣው ይችላል። እና ሙዚቃ በምንሰማበት ጊዜ በአካባቢ ያለውን ኮንቴክስት በአካባቢ ያለውን ሁኔታ ዛፉን፣ ሸንተረሩን፣ ወንዙን፣ ቤቱን ወይም ስሜቱን ሙዚቃው መልሶ ሊያመጣው ይችላል። ይሄ ስቴት ዲፐንደንት ሪኮል የሚባለው ነው በእንግሊዘኛ።
ሁኔታውን መሰረት ያደረገ ቦታውና ጊዜው ጋር የተዛመደ እንደማለት ይሆን?
ትክክል። ጥሩ አድርገን ተረገምከው። ሌላው እንግዲህ ይህ የፒያኖ መምህር እንደዚህ አይነት ትልቅ ችሎታ ያላቸው ለምን አደባባይ ሸሹ የሚለው ምናልባት እንደሆነ ችግር አጋጥማቸው ሊሆን ይችላል። ነገር ግን በአጠቃላይ በፈረንጆቹ ፐርፎርማንስ አንግዛይቲ ማለትም መድረክ ላይ ወጥቶ መናገር፣ መዝፈን፣ አንዳንድ ዘፋኞች ወይም ንግግር አድራጊዎች ምንጊዜም ወደ መድረክ ሲወጣ ትንሽ ልቤ ትርትር ማለቱ አይቀርም፣ ትንሽ ፍራት ይለኛል፣ ከዛ ግን ወዲያውኑ ስቀጥል እየተረጋጋው ሄዳለሁ ይላሉ። ስፖርትም እንደሱ ነው። እከታተላለሁ የስፖርት ዜና እና ሲናገሩ አሁን የእግር ኳስ ጨዋታ የአሜሪካውም የውጭ ሀገሩም ገና ሲጀመር ተመልካቹ 70,000-60,000 ሰው ያያቸዋል። አንዳንድ ጊዜ ያንን የስጋት ስሜት ለማብረድ በእጁ አንዱ የማቀብሎት ብዙ ለስህተት የማያጋልጥ አይነት ቀለል ያለ እና ብዙ ረቀቅ ያላለ እንቅስቃሴ በማድረግ ሰውነታቸውን መንፈሳቸውን ካረጋጉ በኋላ ከዛ በኋላ ነው ወደ ከበድ ያለ እና አስቸጋሪ የሆነ የጨዋታ ስልት የሚከተሉት። በተወሰነ ደረጃ ሰው መድረክ ላይ ሲወጣ የተወሰነ ኤክሳይትመንት፣ የተወሰነ ስጋት ሊኖረው ይችላል። ዋናው ትልቁ ጥያቄ ያንን ስጋት እና ፍርሃት መሸሽ ተጀመረ ለአጭር ጊዜ ያንን መድረክ በመሸሽ ግለሰቡ ስጋቱን ሊቀንስለት ይችላል። በረዥሙ ግን ሲታይ ጉዳቱ ያመዝናል። ስለዚህ ቦብ ማርሌም እንደሚለው የዛሬዋን ትንሽ ጦርነት ዛሬ ከሸሸ ከባዱ ጦርነት ከብዙ ዓመት በኋላ ያጠፋሃል ነው የሚል አይነት አለ እና ይሄ በፈረንጆቹ ኤክስፔሪየንሻል አቮይዳንስ የማይመችን ስሜት መሸሽ ሁልጊዜ ጠቃሚ አይደለም፣ እንዲያውም በረዥሙ ሲታይ ጉዳት አለው። እና እኚህ ሰው እንግዲህ ያጋጠማቸው አይታወቅም፣ ግን በትክክል ያንን ችሎታ ይዘው እውቀታቸው የጋን መብራት ሆኖ ህዝቡ ሳያውቀው ማለፋቸው ያሳዝናል። እና ምናልባት እንግዲህ አንድ ያጋጠማቸው ከባድ ሁኔታ ነበር፣ ያንን ከመጠን በላይ የመሸሽ ኤክስፔሪየንሻል አቮይደንስ ሊሆን ይችላል። እንግዲህ ግምት ነው።
በእርግጥ ጉዳቱ አደረሰብኝ የሚለው ሰው በሌለበት በሀሳብ ብቻ የሚነገር ነው። አቶ ካሳሁን ጠቃሚ አስተያየት ያገኙ ይመስለኛል። ፕሮፌሰር ዮናስ አመሰግናለሁ። ሄኖክ ወደ አንተ ልምጣ። አንተስ እድሜ ልኩን ከሙዚቃና ከሙዚቃ በረከቶች ጋር እንደኖረ ሰው እንዲህ ያለ ገጠመኞች ሰምተህም አይተህም ታውቅ ከሆነ ከእነሱም ጋር ልታዛምድልን ትችላለህ።
እኔ አንድ ሌላ ኬዝ ነው የማውቀው ከዚህ ጋር የሚመሳሰል። ቦስተን አካባቢ አንድ የታወቀ ሙዚቃ አስተማሪ ነበር፣ ፒያኖ አስተማሪ። ስሙ ለጊዜው ጠፍቶብኛል፣ ግን በጣም ትልልቅ በዓለም ላይ የታወቁ ሙዚቀኞችን ቺኮሪያ ከቦስተን አካባቢ ነው፣ ከቼልሲ ትንሽ ወጣ ብሎ ሰበር ቦስተን ያለው እዛ ቦስተን ድረስ በዓለም ትልቅ ደረጃ የደረሱ ሙዚቀኞች ሁሉ ስም ፍለጋ መጥተው ከሱ ይማሩ ነበር። ይሄ ሰውዬ ግን በጣም በአስተማሪነቱ ቢታወቅም እሱ ጋር ሄደው ትምህርት መማር ልክ እንደ ጉሩ ነው። ግን አንድ ጊዜም ሬከርድ አድርጎ አቅም ወይም ስቴጅ ላይ ወጥቶ በማስተማሩ የታወቀው ችሎታውን ደግሞ ሄደው ከሱ ሌሰን የሚወዱት ወርልድ ክላስ ሙዚቀኞች መሰክሩለታል። ግን ፐርፎርም ማድረግ አይፈልግም ትረስት ስለሌለው እንደሆን ወይም የሚጫወት ሌቭሉ በጣም ሀይ ሌቭል ነው። ግን ምንም ነገር ሬከርድ አድርጎ አቅም ራሱን ሞቶ በዛናን ማግኘት ይችላል። ግን አይፈልግም ማስተማር ብቻ ነው። አሁን በህይወት የለም፣ ለምን እንደሆነ አይገባኝም። እሱን ኬዝ ለማውቀው ብዙ ጊዜ እኔ እንደሚመስለኝ ለራሴን ባለኝ ኤክስፔሪንስ ሙዚቃ መጫወት አንድ ትልቁ ሳቲስፋክሽኑ እየተጫወትን ሳለ ከኦዲየንሱ የምናገኘው ፊድባክ ከኦዲየንሱ ጋር ኮሚኒኬት ለማድረግ እንደ ኮሚኒኬሽን ቱል አንደኛው ሙዚቃ ፓርቱ እና ኦዲየንስ ከሌለ ለብቻ ወይም ቤት ውስጥ መጫወት የሬር ኬዝ ይመስለኛል። ብዙ ሙዚቀኞች በሰው ፊት መጫወት ያቀለቡት ከሰው ኤነርጂ ማግኘት ፈልጋሉ፣ እነሱም ለሰው ኤነርጂ መስጠት ይፈልጉ ይመስለኛል። ስለዚህ በዩዥዋል አይደለም ኤግዛክቲቭን ከባድ ነው። እንደዚህ ነው ለማለት ዶክተር ያናስ ያለው ጥሩ ልጅ ሊሆን ይችላል። የስቴጅ ፍራይት ወይም የፐርፎርማንስ አንዛይቲ ወይም ደግሞ በሰው ፊት ከመጫወት ጋር ከዚስ የደረሰ አንድ ኔጌቲቭ ኤክስፒሪየንስ ካለ ስካር እንዳያደርጋቸው ወይም ለሁል ጊዜ እንደ ጠባሳ ሆነው አንጎላቸው ውስጥ ሊቆይ ይችላል። ግን ከባድ ነው ይሄ ብሎ ለመናገር
መልካም። ከአንተ ጀምሬ ወደ ፕሮፌሰር ዮናስ መሄድበት ሌላ ጥያቄ ላንሳ። ለረጅም ጊዜ ሙዚቃ የሚሰሙ ሰዎች የሙዚቃ ፍቅር የጠና መሆኑ ይታወቃል። ሙዚቃ እንደሚጫወቱ ሰዎች በዛ ሙዚቃ ይጠመዳሉ። አንዳንዶች ሱስ ይሆናል እስከሚለው ድረስ ይሄዳሉ። በእርግጥ ሱስ ነው የሚለውን የአንጎልን አሰራርና ሱስ የሚባለው የሚታይበትን መንገድ ከሕክምና አንጻር ፕሮፌሰር ዮናስ ይመለከቱልናል። ለአንተ ግን እንደ ሙዚቀኛ እንግዲህ ሱስ አዘውትሮ የሚደረግ ነገር ነውና ካልተጫወትክ የጎደለ ስሜት የሚሰጥ በታዳሚነት የምታውቃቸው የረጅም ጊዜ የመድረክ ተከታታዮች በሚታያቸው መድረክ በርቀም በቅርብም የምታውቃቸው ነገሮች ካሉ ሙዚቃ እንደ ተወዳጅነቱ አንታይ ፋይዳዎቹ እንደመበረከታቸው ሱስም ያስይዛል ወይ የሙዚቃ የሚባል ሱስስ አለ ወይ አንተስ ከምትረዳው?
አዎ እኔ አሁን ባለኝ ልምድ ለምሳሌ ሁልጊዜ መጥተው የሚያዩ ኦዲየንስ ውስጥ ያሉ ሰዎች ሙዚቃ በጣም ይወዱ ማይቀሩ ኮንቲነስሊ የሚመጡ ሰዎች አሉ ይመስለኛል። እኔም ራሴ በሰሚ ሞኝ ሳየው ሱስም እንኳን ኤግዛክትሊ አዎ ለክ ሱስ ማለት ይቻላል። በጣም ካለ ሙዚቃ ኢማጅን ማድረግ አልችልም ላይፍን አሁን አዲስ ፖይንት
ሙዚቃ የሌለበት ህይወት አይታይም።
ሙዚቃ የሌለበት ላይፍ በጣም ከባድ ነው የሚሆነው እንደ ሰሚም እንደ ተጫዋችነትም እርግጠኛ ነኝ ያው ሱስ የሚያስ ይመስለኛል።
ፕሮፌሰር ዮናስ የሳይንሱን መነጽር እዚህ ጋር ቀረብ አድርገን እንመልከትበት። ሱስ የሚባለውንም ራሱ እንዴት እንደምንገልጸው በተለይ ከአንጎል አሰራርና ሱስ ከሚገለጥባቸው መመዘኛዎች አንጻር ሙዚቃ ሱስ ያስይዛል ብለን መውሰድ እንችላለን? ሄኖክ በቅርበት የሚያውቃቸውን ምሳሌዎች ገልጾልናል።
ሱስ የሚለው ቃል እንዴት ይተረጎማል? ሱስ የሚለው ቃል የአነጋገር ዘይቤ ሊሆን ይችላል፣ ሀሳብን በአንክሮ ለመግለጽ። አሁን ባለፈው አቶ ለማ መገርሳ ኢትዮጵያዊነት መልእክታቸው ሰው ልብ ውስጥ እንዲገባ ማድረግ ችሏል። ይሄ እንግዲህ የአነጋገር ዘይቤ ነው። በሌላ አንጻር ግን ሱስ የሚለው በሕክምና በሳይንስ ሲታይ ግን የተለየ ትርጉም ነው ያለው። ለምሳሌ ሱስ ሲባል አንድን ነገር ከመጠን በላይ በመጠቀም በጤና ላይ፣ በግለሰቡ የህብረተሰብ ኑሮ ላይ፣ በቤተሰብ ላይ፣ በህብረተሰብ ላይ ከፍተኛ ጉዳት የሚያመጣ ከሆነ ነው። ለምሳሌ ያክል አንድ ሁለት መለኪያ መጠጥ ምናልባት መውሰድ ብዙ ላይ ጎዳ ይችላል፣ እንደ ሱስ አናየው። ነገር ግን አንድ ሰው አንድ ሊትር ወይም ሁለት ሊትር ሞሊሶ ወይም ካቲካላ በየቀኑ ማታ ማታ ቢጠጣና ከዛ በማግስቱ ስራ መሄድ ካልቻለ ከሚስቱ ወይም ከባሏ ጋር ከመፋታት ከመጣ ልጆችን ችግር ውስጥ ከከተተ ህብረተሰብ ምናልባትም በስካር መንፈስ ድንጋይ አንስቶ በማጠገቡ የምትሄደውን ላንድ ሮቨር መስታወት ቢሰብር፣ ይሄ ነው እንግዲህ ሱስ የሚባለው። ከመጠን በላይ ነገር ተወስዶ ሌላም አክሳሪ ችግር ሲኖር ሙዚቃን በዛ አልመድበውም። እንደ ስፖርት ነው፣ የተሻለ እየተጫወተ ይላል። በእርግጥ አንድ ሰው የሙዚቃ መሳሪያ በቀን 10 ሰዓት እየተጫወተ ቤተሰቡን፣ ልጆቹን፣ ስራውን፣ ኑሮውን፣ ሁሉን ነገር ምግብ መብላቱን ምኑን ትቶ እሱን ብቻ ካደረገ ይህ እንግዲህ ምናልባት አጠያያቂ ነው።
የእናንተን እርዳታ የሚፈልግበት አጋጣሚ ይፈጠራል።
ግን ብዙ ጊዜ እንደሱ አይመስለኝም። በእርግጥ አንዳንድ በታሪክ ስንሰማ አሁን ሞትሳርት ብዙ ሰዓት ተመስጦ በማድረግ ራሱን ችላ በማለት ያለ ጊዜ ተቀጨ በ35 ዓመቱ የሚሉ ሰዎች አሉ። እንግዲህ ማን ያውቃል?
ፕሮፌሰር ዮናስ ይሄን የከፋውን ቤት ለማፍረስ የሚደርሰውን እንደውም በአማርኛው ለመለየት ይመስላል አጉል ሱስ ይባላል። ሱስ የሚለው በደንብ አይገልጸውም በሚል ወይም አሉታዊ ጎኑን ለማሳያነት ሲጠቀሙ አጉል ሱስ እስከሚባል ድረስ ይወስዳል። አዎንታዊ ይዘት ያለው ነገር ግን በሚከተለው ጣጣ ቅድም በጥሩ ምሳሌ እንደገለጹት ቤት የሚያፈርስ ቤተሰብን ለመበተን የሚያበቃ ስራ መስራት የሚያቀት ድረስ ሌሎች የሚከተሉ ጣጣዎች ከሚያመጣው በመለስ በመዘውተሩ ለሱ ካለ ፍቅር አንጻር ያ ሰው ያለ ሙዚቃ አልኖርም የሚለውን ስሜት የሚገልጽበት በዛ ደረጃ የሚታይ ታዩታል። የግድ አሉታዊ የሆነው ውስብስብ ነገር ሳይከተል ሄኖክ የገለጸውም እሱን ነውና።
እሺ ነገሩ እኮ ሁሉም ነገር ከልክ ካለፈ ችግር አለው። ሰው ከመጠን በላይ ብዙ ሊትር ውሃ ቀኑን ሙሉ ሲጠጣ ቢውል አንጎል ውስጥ ሴሬብራል ኤዴማ ድቀት ያመጣል አንጎል እና አንዳንድ በሽታዎች አሉ እንዲህ የሚያስደርጉ አንዳንድ የስኪዞፍሬኒያ በሽተኞች ውሃ ከመጠን በላይ ይጠጣሉ። ቤት ውስጥ ቧንቧውን በሙሉ ሲጠጡ ብለው እንደሚጥል በሽታ አድርጎ ሊያመጣቸው ይችላል ሆስፒታል። እና ሁሉ ነገር በልክ ነው አቲክ ዘፋኞችን ብለውታል። ከልክ ሲያልፍ ብዙ ነገር ችግር ሊያመጣ ይችላል። እና እንደ ግለሰቡ ነው የግለሰቡን ህይወት አመሰቃቅሎ ገደል የሚከት አይነት አጉል ሱስ ሊሆን ይችላል። ነገር ግን በአጠቃላይ ሙዚቃን መስማትና መደሰት ለአንዱ ሰው 1 ሰዓት በቂ ይሆናል፣ ለአንዱ 2 ሰዓት፣ ለአንዱ 3 ሰዓት እንደ ግለሰቡና እንደ ሁኔታው ነው ማየት የምንችለው። እና ግን ጥሩ ነው ሙዚቃ ብዙ መጫወት መደሰት ቲንክ ከሱስነት ባይደርስም አስደሳችና አነቃቂ፣ ሌላው ደግሞ በጣም ለባለሙያዎቹ ደግሞ ትልቅ ስራም ነው።
መልካም ሄኖክ እንግዲህ የሁለቱን ጽንፎች ፕሮፌሰር ዮናስ ለይተውልናል ከልክ ካላለፈ ድረስ ብለዋል ውሃ እንኳን ቋሚ የሆነው ነገር ከልክ ካለፈ የሚያመጣውን ምሳሌ አጣቅሰው ያንተም ምሳሌ እንደተረዳሁት ለዛ ካለ ፍቅር ጋራ ሙዚቀኛውም ሆነ ታዳሚው የሚሰጡትን ጊዜና የበረታ ፍላጎታቸውን ለማሳየት ይመስለኛል።
ልክ ነው። አሁን ለምሳሌ በህይወት ውስጥ ለምሳሌ አንድ ሰው አንተ ማን ነህ ብለኝ መጀመሪያ ሰው ነኝ ነው ብሎ እንጂ ሙዚቀኛ ነኝ አይደለም። ምክንያቱም ሙዚቃ የምሰራው ስራ ነው እንጂ ሙዚቃ ብቻ አይገልጽም።
ምንነት አይደለም።
ሙዚቃ የምሰራው ስራ ነው ፕሮፌሽን ነው እንጂ ሙሉ እኔነት አይገልጽም። ለእኔ ለምሳሌ በራሴ ላይፍ የፋሚሊ ላይፌ ባለቤቴ ነርዝሴ ሜቢ ከሁሉም በላይ ፕራዮሪቲ አለኝ። ኢቨን ሙዚቃንም በጣም በወደው ከዛም በላይ ሆንብኛል። ስለዚህ አንሄልዚ ደረጃ አልደረስኩም ማለት
በጣም ያግባባ ይመስለኛል። ሄኖክ ሙዚቃ ውስጥ የሚበልጠውን ህይወቱን እንዳሳለፈ ሰው ቀደም ብለህ እንደነገርከን ከልጅነትህ ነው የሚጀምረው። የታላቅ ወንድምህ ሙዚቃ መሳሪያ ቤታችሁ ሲገባ ይጀምራል ሙዚቃ ታሪክ። ምንም እንኳን ያጠናኸው ሙያ ሌላ ቢሆን፣ የሌላ ጊዜ ሰፊ ውይይታችን ሽራፊ ነው፣ የምህንድስና ሙያ ነው ያጠናኸው። ይሁን እንጂ የምትታወቅበት አንተም ራስህን ቅድም እንዳልከው የህይወትህ አንዱ ነገር የምታየው ሙዚቃ ነው። ሙዚቀኛ ባትሆን ኖሮ ምን የምትሆን ይመስልሃል?
አርክቴክቸር እወዳለሁ። ስለዚህ ሜቢ አርክቴክት ሊሆን ይችላል። ሙዚቀኛ ባለ አርክቴክቸር ደስ ይለኛል። ግን መጀመሪያ አሜሪካ ነገር ይዤ ከዛ በፊት ነው ሙዚቃ ጀመርኩት። ሙዚቃ ለማጥናት ድፍረቱና እንትኑ ስላልነበረኝ ነው። አንደኛ ድፍረቱ ነው፣ ሁለተኛ ደግሞ ቤተሰቦች ምንም አይነት ተጽዕኖ አድርገውብኝ አያውቁም። ለምሳሌ ብዙ ጊዜ ሀገራችን የትም እኛ እንደሚታወቀው ኢንጂነር፣ ዶክተር፣ ሎየር እንዲሆኑ የሚፈልገው ብዙ ጊዜ ቤተሰቦች ለልጆቻቸው ሴኪሪቲ ብለው አስበው እንደዚህ አይነት በደንብ የሚከፍልና ፕሬስቲጂየስ የሆነ ሰውም በደንብ ያከብረው አይነት ስራ ሊኖር ደስ ይላቸዋል። ብዙ ጊዜ እንደዚህ አይነት አስተያየት ነው በጣም ብዙ ጊዜ ቤተሰቦች ያለው። ግን የእኔ ቤተሰቦች ውስጥ ምንም እንኳን ፊድባክ ምንም ነገር ብለኝ እንዳያውቁ ሜይ ቢ ሰብኮንሽስሊ ሙዚቃ ቀጥታ ይዤ ባጠና ከስሎች ደስ ላይላቸው ይችላል የሚል ነገር በሰብኮንሽስሊ ሊኖር ይችላል። አንደኛ ሜይ ቢ በዛ ምክንያት ሊሆን ይችላል። ራሴን ደግሞ ድፍረት የለኝ በጣም እየወደድኩት ግን እሱን አላጠናሁም። መጀመሪያ ኢንጂነሪንግ አጥንቼ ግራጁዌት አድርጌ 3 ዓመት ከሰራሁ በኋላ ነው ያኔ እርግጠኛ ሆንኩኝ። 9 ዓመት በዛ በመሀንዲስነት ውስጥ ያንንም ያርኩኝ ጊዜ ዊኬንድ ላይ ሙዚቃ ነው የምጫወተውና መጨረሻ ላይ እርግጠኛ ሆንኩኝ። አዛ ፖይንት 100% ላይ ያደርኩ
ትክክለኛው መንገድ እንደሆነ
በቃ ከሙዚቀኛ ሌላ መሆን እንደምስል ያወቅኩት የእኔ መንገድ እንደዛ ነበር። ያን ኬርኩ በኋላ በቃ ከዛ በኋላ እርግጠኛ ስሆን ከስራዬን ኩት አድርጌ እንደገና ወደ ሙዚቃ ትምህርት ቤት ገባሁ። ስለዚህ ለእኔ ያን ጊዜ ወሰደብኝ። ያን እርግጠኝ ድፍረት አልነበረኝ ከመጀመሪያው ሙዚቃ በወደውም ላጠናው መሄድ አልቻልኩ። በኋላ ግን አንዴ እርግጠኛ ስሆን ሁሉ ነገር ትቼ ኢቨን ወደፊት ፊቸሩንም ባይና መንገድ ላይ ፍራንክ የወሰዱ የሚጫወት አይነት ሙዚቀኞች እንደዛ መሆን ልባቅ እዛ ለመድረስ ግን ጊዜ ፈጀብኛል።
ባለሙሉ ስሜት በመስጠትህም ለስኬት መብቃትህን አሳይተሃል። ሄኖክ አሁንም የሌላ ጊዜ ሽራፊ ውይይታችን አካል ነው። አንተ በታላቅ ወንድምህ ሙዚቃ መሳሪያ ሙዚቃህን የጀመርከውን ያህል ታናሽ ወንድምህም በዛ መንገድ እንዲገፋ እርሱም በቤት ውስጥ የጀመረው ቢሆን ዩናይትድ ስቴትስ ከመጣ በኋላ ወደ ኋላ እንዳይመለስ ያደረገው ይመስላል። ቶማስን ድምህን ከዚህ ቀደም ባናገርኩበት ጊዜ ይሄን አጫውቶኛልና ወደ ታችም የወረደ ይመስላል ሙዚቃ በቤታችሁ።
አዎ ልክ ነው። ለኔ ትልቁ ነገር አንድ የተማርኩት በራሴ ህይወት ለሌላም ሰው ምናልባት ክሊሼ ነው ብዙ ሰው የሚነገረው ነገር ና አዲስ ነገር አይደለም፣ ግን ከሁሉም ነገር ደስታ የሚሰጡ አትንግ በሰዎች የሚወዱትን ነገር መስራት ይመስለኛል። በአሉ ላይ ከገንዘብም በላይ ከሆነ ነገር እና ለምሳሌ አሁን ታላቅ ወንድሜ ዘላለም በጣም በጣም ወደት ነው የሚሰራው ፊልም ህክምናው። በዛ ምክንያት ትርፍ ጊዜም ሲኖረው ሁሉ ብዙ ነገር ያነባል። ስለዛ ኢንትረስት ከ ሙዚቃ መወደኛል እሱ ደግሞ ያናደዋል። እርግጠኛ ነኝ ዶክተር ዮናስም እንደዛ አንተም እንደዛ አሉላ። ሁሉ ሰው በራሱ ፊልድ በሚወደው ፊልድ ልዩ ልዩ ኢንትረስት ነን ያለን። በአለም ላይ የምንወደውን ነገር እና ፓሽን ያለን ነገር እስከሰራን ድረስ ደስተኛ የሚያደርገን ይመስለኛል። ትልቁ ምርት ለኔ እሱ ነው አንክ በህይወት ውስጥ እንደውና ፓሽን ያለን ነገር እስከ ሰራን ድረስ ትልቅ ደስታ የሚሰጠ ይመስለኛል። ለእኔ በቃ ጀነራሊ እሱ ነው ማለት
እሱ ነው መንገዶች የሚያግባባ ይመስለኛል። ፕሮፌሰር ዮናስ የሙዚቃ ነገር የሄኖክን መንገዶችም እንገፋ አድርገን እንድንመለከት ጋብዟል። እርስዎ ሙዚቃ የቱን ያህል እንደሚወዱ በስራ በሚጠመዱበት ጊዜ ሳይቀር ሙዚቃ እንዴት እንደሚሰሙ ባለፈው ውይይታችን አጫውተውናል። ለሙዚቃ ያለዎትን ፍቅር ከዚህ ቀደምም አንስተናልና እኔና እርስዎ እንደ አድማጭና እንደ ተመልካች ከሚጫወቱት ሰዎች ባላነሰ የምናገኘው እኩል ደስታ አለና እንዴት ይገልጹታል ሙዚቃ በህይወት ውስጥ ያለውን ስፍራ?
እኔ የሙዚቃ መጫወት አልችልም፣ ግን የሙዚቃ ተጠቃሚ ነኝ። ራሴን የማየው እንደ ኮንሱመር ነኝ። ሙዚቃ ሌሎቹ ጥላሁን ገሰሰ ሌሎችም እግዚአብሔር በሰጣቸው ችሎታ ላይ ደግሞ ታታሪ ሆነው ለፍተው ደክመው የሚያመጡትን ሙዚቃ ማጣጣም ደስ ይለኛል። ይሄ ምስጋና ይባል እንግዲህ ለኛ ሙዚቀኞች ለሁሉም እና ይሄ ነው። ሌላ ከሙዚቃ ጋር ባስተካከለም በመጠኑ ትርፍት ይያለ እርጋጨፈ የስፖርት ጋዜጠኛ ነበር። ስፖርት ዜና መስማት ደስ ይለኛል። አሁንም መኪና ውስጥ ሁልጊዜ ስፖርት ጨዋታ ሲካሄድ እዚህ አሜሪካ ሀገር ፉትቦል እከታተላለሁ። ለአንድ ጊዜ አብረውኝ በመኪና የሚሄዱ አብረውኝ የሚሰሩት ባልደረቦቼ ይገርማቸዋል። ይህንን እንደምትሰማው አይጠብቁም። አንዱ የሚያስደስተኝ እሱ ነው፣ የስፖርት ዜና መስማት ቤት ውስጥ በኢንተርኔት አሁን በዩቲዩብ ሬዲዮ በጣም ደስ ይለኛል። እና እንደ ሙዚቃም ባይሆን እሱ ነው አንዱ መንፈስ ማነቃቂያና የሚያስደስተኝ ነገር። እና በእውነት ሙዚቃ ትልቅ ስጦታ ነው። እና ሄኖክ ደክሞ የሚያመጡትን መጠቀም ነው።
እኔ እና እርሶ አንድ ቡድን ውስጥ ሆነን እንጋራለን። አንዳንዴ ስራችንንም ያሳምሩልናል። በእኔ በኩል ፕሮፌሰር ዮናስ የሙዚቃን ጥቅም በሚዘረዝሩ ጥናቶች ውስጥ በቀደመ ቅንብራችን ሙዚቃ ማከም መቻሉንም ከስቃይ ስሜት ማስታገሱን ሆን ተብሎ ሙዚቃ የሕክምናው አካል የሚሆንበትን ባለፈው በጨርፍታ ነካክተን ነዋል። ሙዚክ ቴራፒ የሚባለውን በሙዚቃ ማከምን እንደ መንገድ የሚመለከቱበትም አልፎ አልፎ ይታያል። እሱ ላይ ምን አስተያየት አለዎት? ያንድን ሰው ሁለንተናዊ ስሜትና ጤና ለመንከባከብ ከሚደረጉ ጥረቶች አንጻር እንደ መድኃኒትና እንደ ቀዶ ጥገናውም ቀጥታም ባይሆን
በእርግጥ በተለይ የስነ አእምሮ ወይም ስነ ልቦና ችግር ያላቸው ሰዎች የሙዚክ ቴራፒ ኤክስፐርቶች ሄደው በዛ በሽተኞቹ ባሉበት ክፍል ውስጥ የሙዚቃ ቴራፒ ሲያደርጉ የዚህ ባለሙያዎች አሉ፣ የሙዚክ ቴራፒስቶች አሉ፣ በየሆስፒታሉ ይሰራሉ፣ በተለያየ ቦታ ይሰራሉ። እና ልክ ነው፣ ለሕክምና ስራ ይውላል።
የሙዚቃና የአንጎልን ቁርኝት ይልቁንም ሙዚቃ በህይወታችን ውስጥ የሚኖረውን የላቀ ፋይዳ ተንተርሶ ነው የአንጎል ሐኪሙንና ሙዚቀኛውን ምን አገናኛቸው ላሉን አድማጮቻችን በውይይታችን በሰፊው እንደየሙያችሁ እንደምትጠበቡባቸው መስኮች የበኩላችሁን ያካፈላችሁን ሌላ መሰል አጋጣሚ ሁለታችሁንም መልሰን የምናገኝበት ከተፈጠረ እናገኛችኋለን። ፕሮፌሰር ዮናስ እንዳለገዳ፣ ሄኖክ ተመስገን እንግዶቼ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። ለለለለ ለለለ